ሰላም ጤና ስጥልኝ የተወደዳችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊ የወጣቶች መስተናዶ ጋቢና ቪኦኤ ጀምሯል። አብራችሁን ከቆያችሁ ከምትሰማቸው ጥንቅሮች መካከል ወይም ደግሞ የርዕሰ ጉዳያችንን ትኩረት ላስተዋውቃችሁ። የከፍተኛ ትምህርት ጠቀሜታን የተረዱና ያጤኑ በርካታ ወጣቶች በየአመቱ ዩናይትድ ስቴትስ ውስጥ ትልቅ ስም ባላቸው ዩኒቨርሲቲዎች ውስጥ ለመማር ይፎካከራሉ። ከነዚህ መካከል ጥቂቶቹ ብቻ የተለያዩ ደረጃዎች አልፈው ይመረጣሉ። ዛሬ ምሽት ታዲያ ለዚህ ከበቁ ትውልደ ኢትዮጵያውያንና ኢትዮጵያውያን ወጣቶች ጋር ነው ቆይታ የምናደርገው። ሚስጥራቸው ምንድን ነው? ስኮላርሽፕ አግኝተው ወይም ነጻ የትምህርት እድል አግኝተው ወደ ዩናይትድ ስቴትስ እንዴት ሊመጡ ቻሉ የሚለውን እንቃኛለን። ሌሎች ተመሳሳይ እድል ያገኙ ወይም ደግሞ በዚህ ዙሪያ የሚሰሩ ባለሙያዎችንም ጋብዘናል። አብራችሁን ታመሹ ዘንድ ብሮት የሚጋብዛችሁ ኤደን ገረመው መሰናደውን በመምራት ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። ወደ መጀመሪያው መሰናዶ እንሻገር። የመጀመሪያው መሰናዳችን በአሜሪካ ውስጥ እጅግ ዝነኛና በትምህርት ጥራቱ ደግሞ ከፍተኛ ክብር ከሚሰጣቸው ዩኒቨርሲቲዎች መካከል አንዱ ወደ ሆነው ወደ የል ዩኒቨርሲቲ ነው የሚያቀነው። ሀብታሙ ስዩም በዛ ከሚማሩ ወይም ደግሞ ከተማሩ ሁለት ወጣት ሴቶች ጋር ያስተዋውቀናል።
በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪ ሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከስምንት ዩኒቨርሲቲዎች የአንዱ ተማሪ መሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም
አትረሳውም።
በእጅጉ የሚያስደንቅ ቅጽበት ነበር። የል ሳለመው የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ህልሜ ላይሳካ እንደሚችል ማሰብ፣ የኋላ ኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራቹን በምሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም የማልረሳው አስገራሚ ጊዜ ነበር።
ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የል ዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርዓት ሰማ ናት። መርዓት ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም።
የሚነግረንም ሰው የለም እንደዚህ አይነት ኦፖርቹኒቲ እንዳለ እና ረፍዶ ነው ብዙ ጊዜ የምናውቀው። ለዛ በጣም ዝም ብዬ እድሌን ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጀው ትምህርት ቤቱን ስለነበረ ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩም ነበረ። ስለዛ ሳልከፍተው ነው የቆየቶን ውስጥ አይገስ ሶስት ሳምንት ነገር ቆይቻለሁ ሳልከፍተው፣ በጣም መክፈት አቅቶኝ ማለት ነው። እና በስተመጨረሻ ከከፈትኩት በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ። የሕክምና ነበር የደረሰኝ ኢትዮጵያ ባለውበት ሰዓት ማለት ነው፣ ወደዚህ ከመምጣቴ በፊት። እና እዛ ቁጭ ብዬ ነው ለአባትና ለእናቴ ደውዬ ነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ።
ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ሕክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የል ዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪውላር ትምህርት ክፍል ሁለተኛ ዓመት ተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዴት አስረዳለች።
Especially my first year when you're coming in, I was
በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድህረ ምረቃ ትምህርትን ዓላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫና ማሳደሩብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር።
የሞለኪውላር ባዮፊዚክስ እና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርአት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ትውልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች።
አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪና ተማሪ ኢንተራክሽኑ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል፣ የራሳቸው የሆኑ ሰዓቶች ያመቻቹልሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሶ ሞር ፎከሳቸው ወደ ሪሰርች ነው የሚሰሩትን ሪሰርች ነው የሚወዱት። ስለ ሪሰርች ታወራቸው በቃ ሙሉ ቀን አይደብላቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ላይክ ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ ሜን ስራቸው አይደለም። ጀስት ፕሮፌሰርነቱንም ለማግኘትም የሚያደርጉት ነገር ስለሆነ ማለት ነው። ኢትዮጵያ ግን በጣም ጠንካራ አስተማሪዎች አሉ። ስራቸው ያ ነው። ለዛ በጣም ተደስተው ጓግተው ነው የሚያስተምሩት። በተጨማሪም ደግሞ አሁን በጣም በእንትንም እንቀራረባለን። ብዙ ጊዜ በእድሜም ሆነ በትምህርት ስታተስ ሞስትሊ እኔ ኔጌቲቭ ነው ብዬ አላስብም፣ ግን ኢት ማይ ቢ ኮንትሮቨርሽል ግን ማስተርሶች ምናምን ናቸው የሚያስተምሩ ላይክ ማስተርስ ኦር ዲግሪ ያለው ሰው እና ያ ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ትምህርቱን በእንበኛ መልኩ ለመመጠን በጣም ቀላል ነው። እንደዛ ሲሆን ፕሮፌሰሮች በጣም ብሮድ እውቀት ስላላቸው ሌላ ነገር ሲያወሩ ምናምን የሆነ አንዳንዴ ሳት ያደርጋሉ። ከማስተማር ሂደት ላይ ያስተዋልኩት ነገር እሱ ነው።
እንደ ምርአት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርአት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይታዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች።
በማመለከትበት ጊዜ ደጋፊ ማህበረሰብ ማግኘት ለእኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት 2 ዓመታት ውስጥ ለእኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ ዓመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተምሬያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛዬንም ቀስ በቀስ አሻሽያለሁ።
የል ዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰል የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማ፦
በመጀመሪያ ያው ትንሽ ያስቸግራል፣ እውነት ነው። ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ፣ ዩኒቨርሲቲዎቹን ማወቅ፣ ምን አይነት ነገር እንደሚፈልጉ፣ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ ምንም ማለት አለ ያው ትንሽ ይከብዳል እንደ ኢትዮጵያኖች ግን አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደርግበት እድል ከተፈጠረ ኢቨን ባይፈጠር ራሱ ኮኔክሽኑን ለመፍጠር መሞከር በጣም ኢምፖርታንት ነው ብዬ አስባለሁ። እኔ አሁን በጣም ብዙ ተማሪዎች በዚህ አጋጣሚ ሪች አውት ያደርጉኛል። ድሮ መማርበት የነበረበት ቦታም ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በአብዛኛው አዲስ አበባ ውስጥ ያሉ ተማሪዎች በተለይ ሪች አውት ያደርጉኛል ስለ እንደዚህ አይነት ነገር እና ማንም ሰው እኔም ተረድቼ ነው እዚህ የደረስኩት ሰው መርዳቱን እፈልገዋለሁ። ለዛ ሰው ሁሉ ጥሩ ኦፕን የሆነ ማይንድ አለው ብዬ ነው የማስበው። ለዛ ሁሌም ቢሆን እርዳታ መጠየቁ ጥሩ ነው። ሲቀጥል ደግሞ ዩቲዩብ በጣም አሁን ኢሴ ምናምን ሲጻፍ በጣም የሚቸገሩት ተማሪዎች ያው የጽህፈት ክህሎታቸው ላይ ነው። ያው በሌላም ቋንቋ በእንግሊዝኛም ስለሆነ አፕሊኬሽኑ የሚሆነው ትንሽ ይቸገራሉ እና ያንን ነገር ለማዳበር ዩቲዩብ ቪዲዮዎች ላይ ፍሪ የሰሩትን ሰዎች ከዚህ በፊት ያጋራሉ የጻፏቸውን ኢሴዎች እና እነሱ ነገሮች በጣም መጠቀም እነሱን ፕላትፎርሞች ሞር ወደዛ ጊር ፎከስ እንዲያደርግ ማድረግ ጥሩ ይመስለኛል።
ኤልዳና በበኩሏ አመልካቾች ወደ ዩኒቨርሲቲው በሚልኩት ማመልከቻ ውስጥ ሊያካትቱት ስለሚገባው ጉዳይ ቀጣዩን ታክላለች።
ለዚህም ሆነ ለሌሎች የአይቪ ሊግ ዩኒቨርሲቲዎች የሚያመለክቱ በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ታሪኮችን ይልካሉ። እኔ ግን የእያንዳንዱን ሰው ታሪክ ልዩ የሚያደርጉ መለያ ባህሪያት አሉ ብዬ አምናለሁ። የማመልከቻ ሀተታዬን በምጽፍበት ጊዜ ልዩ በሚያደርገኝ ነጥብ ላይ ነበር ያተኮርኩት። አንድ የቤተሰቤ አባል በእያንዳንዱ ትንሽ ነገር ውስጥ ልዩ የሚያደርጉ ጉዳዮች እንዳሉ አስታውሶኛል። ለምሳሌ በአስራዎቹ ዕድሜ ውስጥ ከቤተሰቦቼ ጋር ከስፍራ ስፍራ በመዘዋወር ኖሬ ነበር። መጀመሪያ ላይ ይህን እንደተለመደ ተሞክሮ ቆጥሬው ነበር። ነገር ግን ይህ ሁኔታ ለሌሎች ትምህርት ቤት ስርዓቶች ራሴን በማደራጀትና ለትምህርት ቅድሚያ በመስጠት ረገድ ምን አይነት ተጽዕኖ እንዳሳደረብኝ ማጋራት በመቻሌ ከሌሎች አመልካቾች ጎልቼ እንደወጣ ረድቶኛል።
ሁለቱም የየል ዩኒቨርሲቲ ተማሪዎች የጀመሯቸውን ትምህርቶች በብቃት በማጠናቀቅ የሕክምና ትምህርታቸውን ለመቀጠል ህልም ሰንቀዋል። ታታሪነትና ለሚገጥሙ መሰናክሎች እጅ ያለመስጠት ከፍተኛ ፉክክር ባለባቸው የአሜሪካ የትምህርት ተቋማት ውስጥም ለመልካም ደረጃ የሚያደርሱ ለመሆናቸው የሁለቱ ወጣቶች ልምድ አስተዋሽ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ቆይታችን ይቀጥላል። ነጻ ከፍተኛ የሆነ የትምህርት እድል አግኝተው ዩናይትድ ስቴትስ የሚመጡ ኢትዮጵያውያን ተማሪዎች የባህል መጋጨት፣ ብቸኝነትና የአየር ንብረት ለውጥ በተደጋጋሚ ከሚያነሷቸው ተግዳሮቶች መካከል ናቸው። ለመሆኑ ኢትዮጵያውያን ተማሪዎች ከኢትዮጵያ ሲነሱ ወይም ደግሞ እዚህ ዩናይትድ ስቴትስ ከደረሱ በኋላ ሊገነዘቧቸው የሚገቡ ነገሮች ምንድን ናቸው? ወላጆችስ ምን ማድረግ አለባቸው በሚለው ጉዳይ ላይ በዚህ ሂደት ውስጥ ካለፈች ወጣት ጋር ቆይታ አድርገናል። ወደ ዞሩ የምናልፈው
ቴንክ ዩ ኤደን፣ በጣም አመሰግናለሁ ድጋሚ ስለጋበዝሽኝ። ስሜው ብርስት ይባላል። በሙያዬ የሕክምና ዶክተር ነኝ። እዚህ አሜሪካን ሀገር ደግሞ በሕክምና ሕግ እና ፓብሊክ ሀልት ላይ ማስተርሴን ሰርቻለሁ። በፊት ኢንተርቪው ስን ከአንቺ ጋር ቃለ መጠየቅ ስናደርግ ተማሪ ነበርኩኝ። አሁን ግራጁዌት አድርጌ ስራ እየሰራሁኝ ነው። ድራግ ዲቨሎፕመንት ወይም መድኃኒት ሪሰርች አካባቢ ላይ ስራ እየሰራ ይገኛል።
የዛሬው ርዕሳችን እንግዲህ የምንወያይበት ሀሳብ ከኢትዮጵያ ወደ ዩናይትድ ስቴትስ በነጻ የትምህርት እድልም ሊሆን ይችላል፣ በተለያዩ ሁኔታዎችና አጋጣሚዎች የትምህርት እድል አግኝተው የሚመጡ ኢትዮጵያውያን ወጣቶች ምን አይነት ነገሮችን ሊያውቁ ሊገነዘቡ ይገባል፣ የአየር ንብረቱን ባህልን በተመለከተ ነው እና እስቲ በቅድሚያ አንቺ ወደ የል ዩኒቨርሲቲ ስትገቢ የነበረች ተሞክሮ ምን ነበር? ምን ነበር የጠበቅሽው? ምን አጋጠመሽ?
እኔ በጣም ትልቁ ፌስ አደረግኩት የምለው እዚህ የትምህርት ሲስተሙ ኢትዮጵያ ከለመድነው የትምህርት ሲስተም በጣም ነው የሚለያየው አሜሪካን ሀገር። በብዛት ኢትዮጵያ ውስጥ የተሰጠሽን የትምህርት ማቴሪያል ትሸመድጃለሽ፣ ትገቢያለሽ፣ ፈተና ላይ ሸመደሽ ትናገሪያለሽ። እዚህ ደግሞ የተሰጠሽን መረጃ እና የተሰጠሽን የትምህርት ማቴሪያሎች በሙሉ አናላይዝ አድርገሽ አሰላስለሽ ከምታውቂያቸው ኢንፎርሜሽኖች ጋር አገናኝተሽው አናላይዝ አድርገሽ አንቺ የምታስቢውን ወይ እንድትጽፊ ወይ ደግሞ በጣም በኮንፊደንስ እንድትናገሪ ነው ኤክስፔክት የሚደረገው እንጂ ኢንፎርሜሽን ሸምድዶ በገባ አይደለም። እና እኔ በቃ ያው ሜዲካል ስቱደንት ነኝ። ከዚህ በፊትም በጣም በቃ የመሸምደድ ከባድ ልምድ ነበር የነበረኝ እና በቃ ላይብረሪ ገብቼ በቃ የሆነ ሁሉንም ኢንፎርሜሽን ለጭንቅላቶች ለማስቀመጥ ነበር ምጥር የነበረው እና ፈተናውን በሙሉ ሳየው አንቺ ምን ታስቢያለሽ ነው። እኔ አንቺ ምን ታስቢያለሽ ትምህርት ቤት ተጠይቄ አላውቅም። ምንድን ነው የተሰጠሽ? ምን አጥንተሻል ነው። እዚህ ትልቁ የትምህርት ሲስተም ለውጥ ያየሁት በቃ ጽሁፍ ላይ በጣም ጎበዝ መሆን እንዳለብሽ ወይም ደግሞ ትምህርት ቤት ክላስሩም ውስጥ ወይም ክፍል ውስጥ ስትማሪ ደግሞ ያሰብሽውን ነገር ሮንግ አንሰር የሚባል የለም፣ ተሳሳትሽ የሚባል የለም። ያንቺ አስተሳሰብና ያንቺ እይታ ስለሆነ እሱን በኮንፊደንስ መናገር ነው እና እሱን ለማድረግ እኔ ለመድኩትን ብዙ ነገር ከጭንቅላቴ አንለርን መርሳት ነበረብኝ።
ዩናይትድ ስቴትስ ውስጥ ከኢትዮጵያ የሚመጡ ወጣቶች ማወቅ የሚገባቸው ከባህል፣ ከአየር ንብረት፣ ከማህበረሰባዊ ግንኙነቶች እና ተግባቦቶች አንጻር ማወቅ ይገባቸዋል የምትዩ ነገር ምንድን ነው? ወይም ደግሞ ብዙ ጊዜ የሚያጋጥማቸው ተግዳሮት ምንድን ነው?
ትንሽ እኔ የማየው በእድሜ ትንሽ ከፍዬ ነው። አንዳንዶቹ የሚመጡት 12ኛ ክፍል ከኢትዮጵያ ትምህርታቸውን ይጨርሱና የመጀመሪያ ዲግሪያቸውን ለመስራት የሚመጡ 18 19 ዓመት እድሜ ላይ ያሉ እነሱ የሚያጋጥማቸው ተግዳሮቶች እና ለሁለተኛ እና ለሶስተኛ ዲግሪ ወደ ሰላሳዎቹ ተጠግተሽ ወይ ሰላሳ ቤት ስትመጪ የሚያጋጥምሽ ተግዳሮት ትንሽ ይለያያል። አንድ አይነት የሚሆኑት አለ፣ አየር ንብረት መለወጥ፣ አዲስ ካልቸር መልመድ፣ ሁሉንም ፌስ የሚያደርግ ሁሉም ሰው የሚያጋጥመው ነገር ቢሆንም በእድሜ የሚለያዩ አሉ። ወጣቶቹ ገና እንደመጡ ወይም አንደርግራጁዌት የመጀመሪያ ዲግሪያቸውን ለመስራት የሚመጡት ትንንሽ የላይፍ ስኪል የሚባል ቤት ውስጥ ምግብ ማብሰል፣ ላውንድሬሽን ማድረግ፣ ብዙ ጊዜ ኢትዮጵያ ቤት ውስጥ ሄልፕ ስላለ ቤት ውስጥ የሚያገዝ ስላለ ትንንሽ የሚመስሉ ነገሮችን ከትምህርትሽ ጋር ባላንስ አድርጎ እንዴት ነው የሚሰራው፣ ከዛ አዲስ የትምህርት ሲስተም ላይ እንዴት ነው የሚገብተው የሚለምዱት፣ ከዛ ደግሞ ከቤተሰብ ርቆ ብቻ መኖር አለ። በጣም ሩቅ ነው ደግሞ ያሉት፣ እንዲሁ ኢትዮጵያ በቅርብ ርቀት የሚያገኙት አይደለም። እነሱ ፌስ የሚያደርጉት እና ከአዲሱ ካልቸር ጋር ኮንፊደንሳቸውን እንዴት ነው ራሳቸውን ተቀብለው ከአዲሱ ካልቸር ጋር ኮንፊደንት ሆኖ ክላስሩም ውስጥ ከተማሪዎች ጋር አብረው ብለንድ ሊያደርጉ የሚችሉት እና ለሁለተኛ ዲግሪ የሚመጡት ሰዎች ደግሞ ወይ ቤተሰብ ይኖራቸዋል ወይ ስራ ይኖራቸዋል። ስለዚህ ትምህርትን ከስራ ጋር እንዴት ነው የማጣጥመው ባላንስ የማደርገው፣ ወይም ደግሞ ከዚህ በፊት የሰራሽው የኢትዮጵያ ብዙ ልምድ አለ፣ አሁን እዚህ የምትማሪው አለ፣ ሁለት የተለያየ ሀገር ነው፣ ሲስተም የተለያየ ነው። ስለዚህ ያንን እንዴት እዚህ ቫሊዩብል እንዲሆን እንዴት አድርጌ ከዚህ ሀገር ሲስተም ጋር ላገናኘው፣ ጥቅም ያለው ስራ እንደሰራው እንዴት አድርጌ ላስመስለው የሚለው ሁለት የተለያየ ቻለንጅ ነው። ሌላኛው ደግሞ ተምረሽ ልትመለሽ ከሆነ የምታስቢ ወይም ተምረሽ እዚህ ልትቀሪ ከሆነ ደግሞ ሁለቱም ይለያያል። ምትቀሪ ከሆነ ስለ ቪዛሽ ማሰብ አለብሽ፣ ስራ ማግኘት አለብሽ። ስለዚህ እነሱን በጣም ቀድሞ ፕላን ማድረግ እና እነሱን ማወቅ በጣም የሚጠቅም ይመስለኛል። ግን በአጠቃላይ ካልቸር ትልቅ ትልቅ ለውጥ አለው። እኛ በጣም የሆነ ኮንሰርቫቲቭ ያዝ ያለ ሪስፔክት የተሞላበት ካልቸር ነው የለመድ ነው። እዚህ ትንሽ ለቀቅ ያለ ነገር አለ፣ ብዙ የምታያቸው ነገሮች አሉ እና እኛ ኢትዮጵያውያን ደግሞ በጣም ብዙ ነገር ከፊታችን አንደብቅም። የፊት ኤክስፕሬሽኖች አሉን። ብዙ ነገር ልታይ የምትችይበት አገር ስለሆነ ጭንቅላትሽን ፕሪፔር ማድረግ አለብሽ። ቋንቋ አመራረጥ ላይ በጣም ዲቴል ስፔሲፊክ አለው። ስለዚህ እሱን እኔ የምመክራቸው ከመምጣታቸው በፊት ሊንክድን ላይ እዛ የተማረ አበሻ ካለ ፈልገው ሪች አውት አድርገው አስ ማች አስ ፖስብል ኢንፎርሜሽን ሰምተው ቢመጡና ቢዘጋጁ ጥሩ ነው ያስባለሁ።
ኢትዮጵያ ውስጥ እንደ ቀልድ ከሰው ጋር እየተግባባን ስንሄድ እንደ ቀልድ የምንወረውራቸው ቃላቶች አሉ። ሊያስቁ፣ ሊያግባቡ፣ ሊያጫውቱ ይችላሉ። ግን እዚህ ሀገር ለምሳሌ ጾታ ሊሆን ይችላል፣ የሰውነት የውፍረት ወይ የቅጥነት መጠን ሊሆን ይችላል፣ የተለያዩ ጉዳዮች ወይም ደግሞ ከእስያም ሊሆን ይችላል፣ ከጥቁር አፍሪካን አሜሪካን ሊሆን ይችላሉ፣ ወይም ደግሞ ከሌላ የአፍሪካ ሀገራቶች የመጡ ወይ አረቦች ሊሆን ይችላል። እና ከእነዚህ ሁሉ ሰው ጋር ተቀላቅሎ ነው የምንማረው እና እንደ ቀላል አይታዩም። አንዳንድ የምንሰነዝራቸው ንግግሮች እና አባባሎች እንደ ቀላል አይታዩም። እና እሱን በተመለከተ የምትዩ ነገር ካለ እስኪ ንገሪኝ።
በጣም 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 ትክክል ነሽ። ይሄ በቃ ልክ ክፍሉ ስትቀመጪ ዞር ዞር ስልቲ ከሁሉም ዓለምና ከሁሉም አካባቢ የመጣ ሰው ታያለሽ። ኢትዮጵያ ስታድጊ ራስ አንቺን የሚመስል ሰው አካባቢ ነው ሞር ኦር ለስ ዩ ኖ፣ አንድ ሀገር ስለሆነን አንቺን የሚመስል ሰው አይተሽ ሊያደግሽው። እዚህ ከብዙ አይነት ሰው ጋር ሲመጣ አንዳንዱ ሰው ራሱን የማወዳደር ነገር አለ ወይ፣ ራስሽን ዝቅ ያለ ስሜት የሚሰማሽ አለ፣ አንዳንድ ዘር ጋር ራስሽን አወዳድረሽ ወይ ደግሞ ኮንፊደንስ የሚሰማሽ ነገር አለ። አንቺ እንዳልሽው ደግሞ ቀልድ መስሎሽ የምትሰነዝሪያቸው በጣም እዚህ ሀገር በጣም ሴንስቲቭ ነው፣ ውፍረትን በተመለከተ ወይም የቆዳ ከለርን ወይ ደግሞ በጾታ መልኩ ሰዎች ሊጠሩ የሚፈልጉበት ስፔሲፊክ አጠራር መንገድ አለ፣ ይናገራሉ በጣም በኮንፊደንስ እንዲህ ነው መጠራት የምፈልገው። እኔ አሁን መጀመሪያ ያው እንግሊዘኛም ደግሞ ሁል ጊዜ ስናወራ እንትን ስላለመድን እዚህ መተሽ ሙሉ ሰዓት በእንግሊዘኛ እያወራሽ እነሱን ነገሮች ደግሞ ኮንሽስ መሆን መጀመሪያ ላይ ትንሽ ያዳግታል፣ ለርኒንግ ከርቭ አለው እና እኔ ከአንዳንዴ ፕሮናውን ተሳስቼ በቃ ማናገር ያቆምኩት ሰው ነበር መጀመሪያ እንደመጣኝ ደግሜ ሞክሬ ሳላቀው የምትሳሳችው ነገር አለ ሂረንደር እና ያ ሰው በጣም ተከፍቶ ስታይ እና ኢትዮጵያ ብዙ ጊዜ ፌስ የማታደርጋቸው ቻሌንጆች እዚህ ሀገር ደግሞ በጣም ኮመን የሆኑ ነገሮች ናቸው እና እነሱን አዌር ሆኖ ሜንታሊ ቢያንስ በአይምሮሽ እሱን ተዘጋጅተሽ መምጣት በጣም ትልቅ ነገር ነው። ሌላኛው ዌዘር ኮንዲሽኑ ወይም የአየር ሁኔታውም በጣም ይለያል። የምትመጪበትን ከተማና ትምህርት ቤትሽ ያለበትን ከተማ በደንብ ማወቁ ማተር ያደርጋል። የበረዶ ሲዝን የሚረዝምበት ከተማ ነው የምትመጪው ወይስ በጣም ፀሐያማ የሆነ ከተማ ነው? ምክንያቱም አንቺ እንደምታውቂው የበረዶ ሲዝን ላይ በጣም ረጅም ቀኖቹ ጠቋቁረው ስለሆነ የሚሆኑት የሆነ የድብታ ስሜት የሚፈጠር አለ። ተማሪ ስትሆኝ ደግሞ ለማጥናት ነው። ስለዚህ በተቻለሽ መጠን ሞቲቬትድ መሆን አለብሽ።
ወላጆችስ ምንድን ነው እሱ ልጆቻቸውን ወደዚህ ሀገር ሲልኩ ቅድሚያ ማወቅ መገንዘብ ያለባቸው ነገር ምንድን ነው ትያለሽ?
ተማሪዎች የምለው በጣም ብዙ ሪሶርስ አለ። የትምህርት ቤቱ ዌብሳይት ራሱን የቻለ ኢንፎርሜሽን በጣም ያለበት እንትን ስለሆነ በደንብ የትምህርት ቤቱን ዌብሳይት እንትን ማለት ኤንድ መጠየቅ፣ በጣም መጠየቅ መፍራት የለብንም። እዛም ሆኖ ከሆነ በኢሜይል እዚህም ከመጡ በኋላ የኢንተርናሽናል ስቱደንት ኦፊስ አለ ከሌላ ሀገር ለመጡ እዛ እየሄዱ ያላቸውን ጥያቄ በሙሉ እዚህ ሀገር ጥያቄ መረረኝ የሚል ሰው የለም፣ ጥያቄሽ ይመለስልሻል። ስለዚህ እንደሱ ማለት ነው። ወላጆች ደግሞ ልጅ ልክ ያለው በቃ አሜሪካ ብቻ ብሎ መቀመጥ ጥሩ አይደለም። በጣም ልጆቻቸውን መከታተል አለባቸው። በጣም ብዙ ልጆች የሚያልፉበት ከለመዱት ሲስተም የተለየ ሲስተም ላይ ስለገቡ የሚያልፉበት የተለያየ የአይምሮም ጫና ሊፈጥር የሚችል የተለያየ ፌዝ ስላለ ልጆቻቸውን በጣም መከታተል አለባቸው እና ልጅ ከበደኝ የሆነ ነገር አለኝ ሲባል አይ አርፈ ተማር ሳይሆን፣ ምክንያቱም አሁን ማይል ዘወይ ነው ያሉት ልጆቹ ርቀው ነው ያሉት። ስለዚህ እንደዛ አይነት ጫና ላይለምዱ ይችላሉ። ወላጅ ደብቆ ተንከባክቦ ያሳደገው ልጅ ራሱን ለመቻል እንትን የሚልበት ቦታ ላይ ዲፊከልት ሊሆን ስለሚችል ወላጆች ደግሞ በጣም ልጆቻቸው መረዳትና ከስር መከታተል አለባቸው።
ዶክተር ውብልስት ስለነበረን ቆይታ በጣም ነው የማመሰግነው።
እኔም በጣም አመሰግናለሁ።
መሰናዷችን ይቀጥላል። አስከትለን ደግሞ የምናልፈው ኢትዮጵያውያን ወጣቶች ዓለም አቀፍ የትምህርት እድልን ለማግኘት ምን ቢያደርጉ ይመከራል በሚለው ዙሪያ ሀብታሙ ስዩም እንግዳ ጋብዟል። ወደዛው ነው።
አመሰግናለሁ። ፈቃዱ ረታ እባላለሁ። በዩኒቨርሲቲ ኦፍ ኔብራስካ ሊንከን የሶስተኛ ዲግሪ ሊደርሽፕ ስተዲስ እየተማርኩ ነው የምገኘው። አሁን ሶስተኛ ዓመቴ ነው። የመጣሁት ከሐዋሳ ዩኒቨርሲቲ ነው። በማስተማር ሙያ ከአስር ዓመት በላይ ቆይቻለሁ እና እንደዚሁም የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ላይ እንደ በጎ አድራጎት አስተባብራለሁ።
የላቀ የትምህርት እድል ማግኘት የሚፈልጉ ትምህርታቸውን በአሜሪካና በተለያዩ ስፍራዎች በሚገኙ ትልቅ ስምና ዝና ባላቸው ዩኒቨርሲቲዎች ውስጥ መቀጠል የሚፈልጉ ወጣቶች ይኖራሉ ብዬ አምናለሁ። ነጥሮ ለመውጣት የሚያበቋቸው ክህሎቶችና ብቃቶች ምንድን ናቸው ብለው ያምናሉ?
ከፍተኛ የትምህርት ተቋማት አሜሪካ ሀገርም ኢትዮጵያም እንደዚሁም ጎበዝ ተማሪዎችን ይፈልጋሉ። የሚጣጣሩ ተማሪዎች ነገ የሀገርም የተለያዩ ድርጅቶችን ኃላፊነት የሚሸከሙ ማለት ነው እና እንደው በአጭሩ እኔ ማስረዳው ምንድን ነው፣ ማንም ሰው ኢትዮጵያ ሚሆን ከኢትዮጵያ ውጭ መማር ሲፈልግ ትምህርትን ሲያስብ መጀመሪያ መጣጣሬት ነው። በቃ ትልቁ ነገር ጥረት የሚያደርጉ ሰዎች መሆን አለባቸው። ማንበብ፣ ማጥናት፣ መዘጋጀት እና በመረጃ ራስን ብቁ ማድረግ ቅድሚያ የሚሰጠው ነገር ነው እና በተቻለ መጠን ከፍተኛ ውጤት ማግኘት መቻል ኢትዮጵያ ውስጥ በሃይስኩል ሊሆን ይችላል፣ በመጀመሪያ ዲግሪ፣ ማስተርስ፣ የትኛውም ደረጃ ላይ ቢሆኑ ዋናው መግቢያ እድላቸው በሱ ስለሆነ ማለት ነው። ከዛ በተከተለ ግን ብዙ ተማሪ ማስተውለው ኤክስትራ ካሪኩላር አክቲቪቲስ ብንላቸው በሚኖሩበት አካባቢ ላይ የበጎ አድራጎት ስራ፣ የተለያዩ የራሳቸውን ክህሎት የሚያዳብሩበት ማህበረሰብ አገልግሎት ስራ ላይ መሳተፍ ያስፈልጋል። እና አጫጭር ስልጠናዎች ደግሞ አሉ። ዛሬ ኮምፒውተር ባለሙያ ነኝ፣ ኮምፒውተር ዲግሪ ተምሬያለሁ ስትል ትልቁ ነገር ዲግሪው ሳይሆን ምን መስራት ትችላለህ፣ ምን ያህል ራስን በክህሎት ዝግጁ አድርገሃል የሚለው እና ቋንቋ፣ በተለይ እንግሊዝኛ ቋንቋ አሜሪካ ሀገር መጥቶ መማር ለሚፈልግ ሰው እጅግ አንዳንዴ እንትን አንደርማይን እናደርጋለን የእንግሊዝኛው ምን ያህል እንደሚያስፈልገን እና በደንብ ራስን በተለይ ከእንግሊዝኛ ሙቪዎች ጋር እንደዚህ እያዩ ቪዲዮዎች እያዩ ራሳቸውን ትምህርት ነክ ውይይቶች ላይ እየተሳተፉ ራሳቸውን ብቁ እንዲያደርጉ ነው። እንደዚሁም ደግሞ ሌላ መከራቸው ነገር ሰው ማወቅ ኢትስ ኤቭሪቲንግ። ለእኔ በጣም በህይወቴ እስከዛሬ ያየሁት በጣም ትልቁ ነገር ሰው ማወቅ ኢትዮጵያ ሊሆን ይችላል፣ ኢትዮጵያ ያልሆነ ሊሆን ይችላል፣ ሀገር ውስጥ ሀገር ውጭ ያሉ ሰዎችን። አሁን ሚዲያው ቀላል አድርጎታል፣ በጣም ተደራሽ ነው፣ ሰውን ማግኘት በጣም ቀላል ነው። እና በተለይ ኢንተርኔትን ተጠቅመው ለምሳሌ አንድ ሰው ካሊፎርኒያ ዩኒቨርሲቲ መማር ይፈልግ ከሆነ በጣም ቀላሉ መንገድ እዛ እየተማረ ያለ ሰው ጋር ጓደኛ መሆን። በዚህ ደግሞ ለምሳሌ ሊንክዲን አይነት ፕላትፎርሞች አሉ፣ ቀላል ሾርት ከት ነው የሚያመጡ፣ በጣም የምትፈልገው ቦታ ያደርሰዋል በቀላሉ ማለት ነው። እና አንድም በኢትዮጵያ ይሄንን ስለምናደርግ ኔትወርኪንግ እጅግ ወሳኝ ነው። እና
በዩናይትድ ስቴትስ ውስጥ በተለይ ትልቅ ስም ያላቸው ዩኒቨርሲቲዎች አሉ፣ አይቪ ሊግ የሚባሉት። እንደው ስብጥራቸውን የተማሪዎቹን ከየት መጡ ብለን ስንመለከት አሁንም ድረስ ከአፍሪካ በተለይ ደግሞ ከኢትዮጵያ አካባቢ የሚመጡ ተማሪዎች ቁጥራቸው በጣም አናሳ ነው። ይህንን በማሻሻል ረገድ ኢትዮጵያ ውስጥ ላሉ ተማሪዎች መልካም የትምህርት መንገድ በመጥረግ ረገድ እዚህ ያለው የኢትዮጵያ ማህበረሰብ ሊወጣ የሚችለው ሚና ምንድን ነው የሚለው ላይ ጥቂት ይበሉኝ።
አውሮፓም ነበርኩኝ አሁን አሜሪካም ሳይ በጣም ብዙ ኢትዮጵያውያን የተማሩ ኢትዮጵያውያን ዲያስፖራው ኮሚኒቲ ማገዝ ይፈልጋል። በሀገር ቤት ያሉት ወጣቶች ችግሩ ምንድን ነው? ወጣቱ ቀለል ያለ ጥያቄ አይደለም ይዘው ይመጡት። ለምሳሌ 20,000 ወር 50,000 ተከፍ ተጠይቅ ያለው ክፈልልኝ አይነት የሚል የሚያስፈልግ ጥያቄ ይጠይቀዋል። ገባ? አድሚሽን ሲያገኙ አድሚሽን ማግኘት ማለት ባይ ዲፎልት እዚህ መምጣት ማለት አይደለም። አብዛኛው ተማሪ ቢያመለክት ተቀባይነት ያገኛል። ነገር ግን አሲስታንሺፕ እንዲያገኙ በተለይ ስኮለርሺፕ ሳይሆን አሲስታንሺፕ ብለው ቢጠይቁ አሜሪካ ሀገር በጣም ቀላል መንገድ ነው። ከሀገር ሀገርም ስለሚለያይ አሁን አውሮፓ በብዛት ስኮለርሺፕ እንላለን። አሜሪካ መምጣት ሲፈልጉ አሲስታንሽፕ ነው መጠየቅ ያለባቸው። እሷን ካገኙ በኋላ ዲያስፖራው ጋር ሪች አውት ቢያደርጉ ነው የሚሻለው። አንዳንድ ተማሪዎች ልክ እንትን አክሴፕታንሱን እንዳገኙ ስኮለርሽፕ ያገኙ ይመስላል። ኦር ይሄን ያህል ብር አስገባ ሲባል ዘመድ ትንሽ ያስጨንቃሉ። እና አንደኛ ነገር የሚጠይቀው ሰው ከኢትዮጵያ ሳይድ በዛ ያለ ጥያቄ አይጠይቁ ነው። ላይክ እኔ አሁን ከ1,000 ዶላር በላይ ሰው እንዳይጠይቁ ባይ ነው። 25,000 አይነት ክፈልልኝ፣ 50,000 ክፈልልኝ የሚል ወጣት አለ። ነው ኢትስ ኖት ፕራክቲካል ግን አፕሊኬሽን ፊ የሚቸገሩ ደግሞ 50-100 ዶላር ምናምን አብዛኛው ሰው ይከፍላል። ፍላይት ትኬት ምናምን ይገዛሉ። በኢትዮጵያ በኩልም ብዙ ሲገዛ እናያለን። ከሁሉ በላይ ደግሞ እውቀትና ልምድ አላቸው እዚህ ያሉት ሰዎች። ወጣቱ እንዲጠቀሙበት የምንፈልገው
የስ ኢትዮጵያ ላለፉት ጥቂት ዓመታት አቅሙ ኑሯቸው ብቃቱ ኑሯቸው እድል ያላገኙ ወጣቶችን ከሚደግፏቸው ሰዎች ጋር ለማገናኘት እንዲሁ ይመጥናችኋል በሚባል የከፍተኛ ትምህርት ተቋም ውስጥ እድል እንዲያገኙ በማገዝ ላይ ተሰማርታችኋል። ይህን ነገር ምን ላይ ለማድረስ አስባችኋል? የመጪ ዘመን እቅዳችሁ ምንድን ነው?
የስ ኢትዮጵያ ሲጀመር ዋና መንደርደሪያ የሆኑን የእኛ ተማሪዎች ስራ ማጣት ጉዳይ ነው። የሐዋሳ ዩኒቨርሲቲ መምህር ሆኜ የራሴ ተማሪዎች ጎልድ ሜዳሊያ ይዘው በከፍተኛ ማዕረግ ተመርቀው ስራ ይላሉ። አንድ ስራው የተጀመረበት ምክንያት እኛ እንደ መምህራን ሪሊ ስራችንን ኢንጆይ ማድረግ እንድንችል ጆብ ማርኬቱ ላይ ያለውን ሀዝል ለተማሪዎች ከመቀነስ አኳያ ነው የተጀመረው። ነገር ግን ከዩኒቨርሲቲ የተመረቀ ወጣት
የተከበራችሁ አድማጭ ተመልካቾቻችን፣ ለምሽቱ የያዝነው ሰዓት እዚህ ላይ ተጠናቋል። እነዚህን ዘገባዎች ሙሉ ለመከታተል የቪኦኤ አምሃሪክ ድረገጽና ፌስቡክ ገጽ ላይ እንድትገቡ እንጋብዛለን። ስለነበረን ቆይታ አመሰግናለሁ። ሳስተናግዳችሁ የቆየሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ ይሰናበታለሁ። ጤና ይስጥልኝ።